ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org በቀጥታ መከታተል ይቻላል። ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ ረቡዕ ሐምሌ 8 ቀን 2012 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ረቡዕ ሐምሌ 8 ቀን 225 ቀናት አለፋቸው። ወጣቶቹን ለማስፈታት የሚደረገው ትግል መፋፋም አለበት። የወጣቶቹ ሰቆቃ ያብቃ እንበል። የኦሮሞ ጽንፈኞች በአገዛዝም በተቃዋሚም በኩል ያለውን ቦታ አጨናንቀው የሚይዙት የሚጨብጡት ግራ ገብቷቸዋል። ኦነግ ሲመሰረት ጀምሮ በሌሎች ህዳጣን ጽንፈኛ የብሔር ድርጅቶች የሚዘወር የራሱ ማሰቢያ የሌለው የእንግዴ ልጅ ስብስብ ነው። ጉባኤ አድርጎ ተነጋግሮ የማያውቅ ለዚህ ነው እንደ አሜባ ብዙ ቦታ የሚበጣጠሰው። ጽንፈኞቹ የመክሰሚያቸውን ሩጫም በሰፊው ተያይዘውታል ያበርታቸው። በዛሬ ዝግጅታችን በቅድሚያ ለእኩልነትና ለመብት በየካቲት 66 ትግሉ ሲጦፍ ክርስቲያን እስላሙ በአንድነት ተሰልፎ ቆሞ ታገለ እንጂ በሃይማኖትና ብሔር አልተከፋፈለም። በዚህ እርኩስ መንገድ የነጎዱት ማፈሪያ ወያኔዎችና ሻቢያን የተከተሉ ኦነጎች ብቻ ናቸው። ይችን የምንኮራባትን አገር ያቆዩልን እስላም ክርስቲያኑ ወንዱ ሴቱ ወገኖቻችን ናቸው። በጋራ በአንድነት ጠላትን በጋራ አደባይተውና ለኢትዮጵያ በጋራ ደምተው ከዚህ ውጭ ታሪክ አኖሌና ጡት ልቦለድ ተረት ነው። የካታር ጌኛዎች አጓጉል ትረካ። እርስ በርሱ የተከፋፈለ ቤት አይቆምም በሚል ርዕስ የቀረበ የዝግጅት ክፍላችን የዕለቱ ሐተታ ነው። በማስከተል
አሁንማ ህዝብና መንግስት ብቻ ሳይሆኑ ህዝብ ለህዝብ እንኳን መተማመኑ እየተማጠጠ ነው። የዚህ ምክንያቱ የጎሳ ፖለቲካ አራማጆች ሀገሪቱን በመቆጣጠራቸው እንደሆነም አይካድም። በዜግነት ላይ ያተኮረ ኢትዮጵያዊነትንና በጎሳ ላይ የተመሰረተን ፖለቲካ አጣጥሞ የሚመራ ኃይል በመጥፋቱ የዜጎቿን መበጣበጥ ለሚፈልጉ የውስጥና የውጭ ኃይሎች የረጅም ጊዜ ህልማቸው እውን ሆኖላቸዋል። የሰሞኑ ግድያ መንስኤው ህዝብን ማዕከል ያላደረገ ብቻ ሳይሆን ከናካቴውም ህዝብን ሙሉ በሙሉ ያገለለ መሆኑም ጭምር ነው።
መንግስትን ማመን መርጦና ጠንቀቅም ብሎ ነው በሚል ርዕስ የቀረበ ነው። በመጨረሻም የሽግግር ሂደት ያለው ያለውን አለመግባባት በመካድ ሳይሆን ከግምት አስገብቶ የስምምነትና የሰላምን መፍትሄ ለማስቀደም ነው። የጉልበት ከሆነማ የቃላት ጋጋታና አልሞ መተኮስ ለየቀልናቸው እየተስተዋለ ብሎ መምከሪያው ጊዜ መጥቷል። ያለውን ሁኔታ ያህያ እርሻ ሊያደርጉት የሚቃጡትን ሁሉ አደርግዙ እንላቸዋለን። አያያዛቸው አያምርም ስንል ከመጀመሪያው የተናገርነው የነገሮችን ሂደት ውስጥ ሚስጥርና ምንም ምን እንደተሸረበብንም ስላወቅን ነው። ሁሉ ኃይሎች ይምጡ የሚለው ባዶ ዲስኩር መሆኑን የተረዳነው ሹሙን ለቦታው ያበቁት ባዕዳን ኢሃፓ እንዳይመጣ ማለታቸውን ስላወቅን ነው።
መፍትሄው ህዝባዊ መንግስት መመስረት ብቻ ነው በሚል ርዕስ የቀረበውን አሰምተን ክፍል 1 ዝግጅታችን ይጠናቀቃል። በቅድሚያ ዜና።
ማክሰኞ ሐምሌ 7 ቀን ምሽት ላይ አገዛዙ የኢንተርኔት አገልግሎት በከፊል የመለሰ መሆኑ ታውቋል። በአሁኑ ወቅት የኢንተርኔት አገልግሎት የተከፈተው በቀጥታ መስመር ወይም በላንድላይን፣ በዋይፋይ፣ በብሮድባንድ ለሚጠቀሙና በአዲስ አበባ እንዲሁም በአንዳንድ አካባቢ ከተሞች ለሚኖሩት አገልጋዮች ብቻ እንጂ የሞባይል ዳታ የሚጠቀሙና ከተወሰኑ ከተሞች ውጪ ለሚኖሩ በርካታ አገልጋዮች አለመሆኑ ታውቋል። የኢንተርኔት አገልግሎት መቋረጥ አገሪቱን በየቀኑ 4 ሚሊዮን ዶላር እንድታጣ ሲያደርጋት የቆየ መሆኑን ባለሙያዎች እየተናገሩ ሲሆን NetPlus የተባለው የኢንተርኔት ጉዳዮች ተከታታይ ድርጅት ባሰራጨው መግለጫ የኢንተርኔት መቋረጥ በኢትዮጵያን ላይ የተፈጸመ መሰረታዊ የመብት ጥሰት ነው ብለዋል። በሌላ በኩል የአቻሉ ጉያ ተከትሎ በተለያዩ አካባቢዎች በዜጎች ላይ በደረሰው አረመኔያዊ ጥቃት ተባባሪ የነበሩ የጸጥታ ኃይል አባላት በቁጥጥር ስር መዋላቸው መረጃ እየተሰጠ ነው። በባሌ ዞን በአጋርፋ ወረዳ አሸባሪዎች ባካሄዱት ጥቃት 7 የሚሆኑ ሰላማዊ ሰዎች የተገደሉ ሲሆን በዚህ ጥቃት ላይ ቀጥታ ተሳታፊ የሆኑ 14 የፖሊስ አባላትና የወረዳው አስተዳዳሪን ጨምሮ ሌሎች 4 የወረዳ ከፍተኛ አመራር አባላት በቁጥጥር ስር የዋሉ መሆናቸውን የዞኑ አስተዳዳሪ ገልጿል። በቦታው የነበሩ የፖሊስና የጸጥታ ተቋማት አባላት ለአሸባሪዎቹ የራሳቸውን መሳሪያ ሰጥተው ጥቃት እንዲደርስ አድርገዋል የሚል ክስ የቀረበባቸው እንዳሉ ተገልጿል። እስካሁን በቁጥጥር ስር የዋሉ ሰዎች ወደ 5000 መድረሱ ቀደም ብሎ የተጠቀሰ ሲሆን እስሩ በሰፊው እየቀጠለ መሆኑ ተነግሯል። በአሁኑ ወቅት በየመን የሚገኙ በቁጥር ወደ 14500 የሚገመቱ ኢትዮጵያውያን እንቅስቃሴያቸው በመገደቡ በከፋ ችግር ውስጥ እንደሚኖሩ የዓለም አቀፍ የስደት ድርጅት ገልጿል። ስደተኞቹ የምግብ፣ የጤናና የውሃ ችግር እንዳለባቸው ተቋሙ በመግለጫው ጠቅሶ በኮሮና ቫይረስ ምክንያት ስደተኞቹ የሀገሪቱን ግዛቶች ወደ ሆኑት ወደ ኤደን፣ ማሪብ፣ ሳሃጅና ሳዓዳ እንዳይሄዱ የተከለከሉ መሆናቸው ገልጿል። ስደተኞቹ ቫይረሱን ያስተላልፋሉ በሚል በአካባቢ ነዋሪዎች የቃልና የአካል ጥቃት ይደረስባቸው መሆኑን የገለጹ ሲሆን መሰረተ ልማት ወዳለባቸው ቦታዎችም እንዳይሄዱ ጥብቅ ቁጥጥር እየተደረገባቸው መሆኑ ተገልጿል። በየአመቱ በሺዎች የሚቆጠሩ ኢትዮጵያውያን ስደተኞች ከአገራቸው ወጥተው በየመን በኩል ወደ ሳዑዲ አረቢያና ሌሎች አረብ አገሮች ለመሄድ የሚጓዙ ሲሆን በዚህ አመት በኮሮና ቫይረስ ምክንያት በአንድ ቦታ ላይ ታግተው በከፍተኛ ስቃይ እንዲኖሩ እየተደረገ በመሆኑ አስቸኳይ መፍትሄ ያስፈልጋቸዋል ተብሏል። በኢትዮጵያ በኮሮና ቫይረስ የተያዙ ቁጥር ከ8000 ማለፉን የጤና ሚኒስቴር ዕለታዊ መግለጫ አስታውቋል። ማክሰኞ ሰኔ 12 ቀን 212 ሰዎች በ24 ሰዓት ውስጥ በተካሄዱ ምርመራዎች በኮሮና ቫይረስ መያዛቸው ሲገለጽ አጠቃላይ በቫይረሱ የተያዙ ሰዎች ቁጥር 8181 ደርሷል ተብሏል። በዚሁ ቀን 7 ሰዎች ከቫይረሱ ጋር በተገናኘ ህይወታቸው ያለፈ መሆኑና የሟቾች ቁጥር 146 መግባቱ ተነግሯል። ቫይረሱ በያዝነው ክረምት ውስጥ በጣም ሊጨምር እንደሚችል የተነገረ ሲሆን በዚህ በኩል ዜጎች አስፈላጊውን ጥንቃቄ እንዲያደርጉ የጤና ባለሙያዎች እያሳሰቡ ይገኛሉ። በዓለም ላይ በኮሮና ቫይረስ የተያዙ ሰዎች ቁጥር ከ13 ሚሊዮን 500 ሺህ በላይ የደረሰ ሲሆን ከአገሮቹ መካከል በመጀመሪያ ረድፍ ላይ የምትገኘው አሜሪካ ከ ከሶስት ሚሊዮን አምስት መቶ ሺህ በላይ የሆኑ ዜጎች በቫይረሱ ተጠቅተዋል። አድማጮቻችን የዕለቱ ዜና እዚሁ ላይ ተጠናቀቀ። ከቀኑ ዝግጅቶቻችን ጋር አብራችሁን ቆዩ።
ዲሞክራሲ ሬዲዮ አድማጭና የፍኖተር ኢትዮጵያውያን ኢትዮጵያውያን በሙሉ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ዙሪያ ጥያቄዎች ካሏችሁ በስልክ ቁጥራችን 202-291-4217 በኢሜል አድራሻችን efdpu@aol.com እንዲሁም በፌስቡክ አድራሻችን ፍኖተ ዲሞክራሲ ፍኖተር ኢላይ ያድርሱን። የዩቲዩብ ገጻችንን ሰብስክራይብ፣ የፌስቡክ ገጻችንን ደግሞ ላይክ እና ፎሎ በማድረግ አዳዲስ ፕሮግራሞቻችንን መከታተል ትችላሉ። የረቡ ሐምሌ 8 ቀን 2012 ዓመተ ምህረት የፍኖተ ዴሞክራሲ ሐተታ። እርስ በርሱ የተከፋፈለ ቤት አይቆምም። ምንም እንኳን አረቦች ዘረኝነት ያጠቃቸዋል ቢባልም በእስልምና ሃይማኖትም ዘረኝነት حرام ነው ኃጢአት ነው ይባላል። ቃልና ተግባር ለየቅል ሆኖ የአረቦች ጽፍን ዘረኝነት ለዘመናዊ ባርነት በእነ ወያኔ የተደረጉትን እህቶቻችንን መጠየቅ ብቻ ይበቃል። አሰቃቂና ጨካኝ ዘረኞች ናቸው። ከሳውዲ እስከ ሊቢያ፣ ከሊባኖስ እስከ ግብጽና ኩዌት በደፈናው ኃጢአተኞች ማለት ይበቃል። እስላም ነኝ ሊል ከጃዩ የቄሮ መንጋ ከነ አለቃቸው ሙስሊሞች አይደሉም። ቢያንስ በኢትዮጵያ የምናውቃቸው እስከዛሬ አረመኔዎች ናቸውና ኦሮሞንም ሆነ ሙስሊሙን ከቶም አይወክሉም። እነዚህ ገርባ ገቢሳ ብቻ ሳይሆን መሐመድ አብደላ የተባሉ ትሎች ከየትኛው የገማ ጉድጓድ እንደወጡብን የሚገርም ነው።
ኢትዮጵያውያን የሚታወቁት በሃይማኖትና ብሔር ሳይከፋፈሉ በአንድነት በአንድ አገራቸው በሰላምና ፍቅር በመኖራቸው ነው። አጼው እንኳን ሃይማኖት የግል ነው አገር የጋራ ነው በማለታቸው ይታወቃሉ። ለእኩልነትና ለመብት በየካቲት 66 ትግሉ ሲጦፍ ክርስቲያን እስላሙ በአንድነት ተሰልፎ ቆሞ ታገለ እንጂ በሃይማኖትና ብሔር አልተከፋፈለም። በዚህ እርኩስ መንገድ የነጎዱት ማፈሪያ ወያኔዎችና ሻቢያን የተከተሉ ኦነጎች ብቻ ናቸው። ይችን የምንኮራባትን አገር ያቆዩልን እስላም ክርስቲያኑ ወንዱ ሴቱ ወገኖቻችን ናቸው። በጋራ በአንድነት ጣላትን በጋራ አደባይተውና ለኢትዮጵያ በጋራ ደምተው ከዚህ ውጭ ታሪክ አኖሌና ጡት ልቦለድ ተረት ነው። የካታር ጌኛዎች አጓጉል ትረካ ተመክሮ የጎደላቸው ወጣቶች መንገድ ሲስቱ የሚያስተካክሏቸው ወላጆች አዛውንት የሀገር ሽማግሌዎች ነበሩ። ዛሬ ግን ይህን ወሳኝ አላፊነት የሚመለከታቸው ቸል ያሉት የተውት ይመስላል። ጋጠወጥ ጎረምሶች በወላጆቻቸው ፊት አሰቃቂ ወንጀልን እየፈጸሙ ናቸው። የሃይማኖትና የህብረተሰቡ መሪዎች ታላቆች ደፍረው ሲገስጿቸው ለማየት አልበቃንም። በእስልምና ስም ክርስቲያኑን ሲያርዱና ቤተክርስቲያናት ሲያቃጥሉ ሙስሊም ሼኮችና መሪዎች ውጉስ ከማሪዎስ ብለው ሐራም ብለው ሊያወግዟቸው ይገባል። የተካሄደው ፍጅት ብሔርና ሃይማኖት ነክ መሆኑን ኮሎኔሉ ሊደብቅ ቢጥርም ሐቅ ነው። አማራና ክርስቲያን ላይ ያነጣጠረ ፍጅት ነው። የተገደሉት ብዙ ኦሮሞዎች ናቸው ብሎ ኮሎኔሉ በየጊዜው ሊዋሽና ሊያደናግር የሚጥረውን ውድቅ ማድረግ አለብን። ፍጅት እየተካሄደ ያለው በአማራውና በክርስቲያኑ ላይ ነው። መስቀል ያጠለቁ ኦሮሞዎችም መገደላቸው የተነገረ ነው። የጉራጌ ንብረት ሲቃጠል የተዋህዶ ተከታዮቹ ነው። የተዘጋጀና የተዘጋጁበት ፍጅት ለመሆኑ ምንም ጥርጥር የለውም። በጋራ የገነባናትን አገር በጥስጥስ ሊያደርጉና እርስ በርስ ሊያባሉን ነው ባለመንጫዎቹን ኮሎኔሉ ያመጣብን። የነለማ መገርሳ ኢትዮጵያዊነት እንጦጦ አቀበትን እንኳን ሊወጣ እንደማይችልም የተረዳ ነው ከወዲያው ነው። ስለዚህ ሽፍንፍን አያስፈልገውም ማለት ነው። በላያችን የሰፈነብን አገዛዝ ዘረኛ ነው። በብሔርና ሃይማኖት ደረጃም ኢትዮጵያን ሊያወድም እየጣረ ያለ ነው። እነ ኡማ፣ አራርሳ፣ ጋቢሳና እነ ጂሃዲስቶቹ በጸረ አማራነት ጸረ ክርስትና ረገድ ልዩነት የላቸውም። ጸረ ኢትዮጵያ ናቸው። በዚሁ ልክ ለዘረኞች አድረው ዛሬም ኮሎኔሉን ደግፈው እንኳን ኢንተርኔት ተዘጋ ከዲሞክራሲ በፊት የሀገር አንድነትና የህዝብ ደህንነት ይቀድማል የሚሉን ተኩላዎች ማንንም እንዳያደናግሩ እንከላከል። ኮሎኔሉ ኢንተርኔት የሚዘጋው ወንጀሉ እንዳይሰማበት እንዲሸፈንለት ሰው እንዳይሰማ ለማድረግ ነው እንጂ ለሀገር ደህንነት አስቦ አይደለም። ጽንፈኞች ደግሞ በአዲስ አበባ ሲዘጋባቸው ከአሜሪካ ያሰራጫሉ። የሚታፈነው አገር ወዳዱ ብቻ ነው። በነጻ ተለቀውና ሚሊዮኖች የህዝብ ብሮችም ተለግሰዋቸው የብሔርና የጽንፈኝነት ሚዲያ ሆነው ባሽተውብናል። ዛሬ ዘጋው ወሬ ቧልት ነው። ኮሎኔሉና ጨፍሮቹ ግን አይፈረድባቸውም። የሚጃጃለው አሁንም ብዙ ነውና አባይን ዝናብ ሲፈስበት ግድቡን ኮሎኔሉ ሊሞላ ጀመረ ብለው የሚቀላመዱም ተደምጠዋል። አዲስ አበባ ኢትዮጵያ ናት ያሉት ተደብድበው ተይዘው ባለበት ይፈቱ ድምጽን ማሰማቱን ትተው አሳሪያቸውን ሊያወድሱና የድጋፍ ሰልፍም ሊያዘጋጁለት ደፋ ቀና የሚሉትን በምን ስሌትና ፍረጃ ኢትዮጵያዊ ልንላቸው እንችላለን? ኢትዮጵያ የጋራ አገር ናት። የምንኮራባት ታሪካዊ አገር ናት። ወንዱ ሴቱ፣ አማራው፣ ኦሮሞው፣ ትግሬው፣ ጋምቤላ ወዘተ ሁሉም ኢትዮጵያዊ ደሙን ገብሮ የጠበቃት። እስላም ክርስቲያኑ በሌላ አማኙ አላማኙም የሞተላት። ይችን ኩሩ አገር ውድነት ብሎ በማያስፈንታ ጥጥነካሽ የሆኑ ክፍሎች ውግዘት ሲያንሳቸው ነው። ደግነቱ ብዙ አይደለም። የቄሮ መንጋ ጥቂት ነው። የኢትዮጵያ ልጆች ግን ሚሊዮኖች ናቸው። በለስቀንቷቸው ለስልጣን እና አሜሪካ ያደረሷቸው ራሳቸው ዘረኞች ቢሆኑም ብዙሃኑ ኢትዮጵያዊ አገሩን ወዳድ ነው። መብቱ ተከብሮ ኢትዮጵያዊ ሆኖ መኖርን ይፈልጋል። ሌላ አገር የለውም። የአረብ አሽከር ለመሆን ከቶም አይመኝም። በአገሩ ኮርቶ ለመኖር እንጂ በስደት የማንም መጫወቻ ለመሆን አይፈልግም። ኢትዮጵያን ለመገነጣጠል ለማውደም የሚሹ ሁሉ አሁን ሁሉ ጠባቦችና ጎጠኞች ጸረ ኢትዮጵያ ኃይሎች ናቸው። የአገር አንድነትና የህዝብ ጥቅም ከዲሞክራሲ ይቀድማል ይበልጣልን በደርግ ጊዜም ስንሰማ የቆየነው የባንዳ አድርባይ ጫጫታ ነው። ዛሬ ኢዜማ ተብዬው ማፈሪያ ቡድን መሪ ተብዬ እየደገመው ያለው አንድነትን በፋሽስት ተከታዮቻቸው መሳሪያነት እያጠቁ ለአንድነት ቆመናልና አፋናችንን ተቀበሉ የሚሉ ጮሌዎች ከሰለቹን ቆይቷል። አንድነታችንን አፍራሽ ራሱ ኮሎኔሉና ጭፍሮቹ። አንድነትን ለመጠበቅ ኢንተርኔት ዘጋ። መብታጋጭ ራሱ ኮሎኔሉና ጭፍሮቹ። ቧልቱ እንዴትስ ምስጢርና አደናጋሪ ሊሆን ይችላል? የወያኔስ አፋኝ የፕሬስ ህግ እንዴት እስከዛሬ በስራ ይውላል? መብት እኮ ለደጋፊ ሳይሆን በቀድሚያ ለተቃዋሚ የተለየ ሐሳብ ላለው ነው። ለአዳናቂና ጨብጫቢማ መድረኩን ሰፊ ማድረግ የአገዛዞች ልምድ ነው። ኮሎኔሉ ደግሞ በተክለሰውነት ልቡ የታወረ በመሆኑ ሂስም ሲሰማ ፊቱን ምን ያህል እንደሚያጠቁርና ስድብ እንደሚመጣበት ያየነው ነው። እሱም ሆነ አንገት አልባ ጭፍሮቹ የአማራ ጥላቻቸው ሞልቶ የሚፈስ መሆኑን ሁሉም ያውቃል። ደቡብ ሱዳን በባዕዳን ግፊት ተገንጥላ ይኸው 90ኛ ዓመቷን በመከራ ድህነት ጦርነትና ክፍፍል እያሳለፈች ነው። ግንጠላም የትም ለማንም ሲጠቅም አልታየም። በአፍሪካ ኢትዮጵያን መገነጣጠል የሁሉንም መከራ በየስፍራውና ስርቻው ማባባስ እንጂ ማንም ለብቻው የሚበለጸግበት ሁኔታ አይከሰትም። በጋራም ቢሆን የሃይማኖቱን የብልጽግና ወንጌል ብልግናና መከራችንን እንጂ ደህንነትን የሚያመጣ እንደማይሆን ይኸው እያየነው ነው። 3 ዓመት ሳይሞላው የኮሎኔሉ አገዛዝ በቀውስ ታጅሎ ራሱንም አገርንም ሊያጠፋ ሲንገዳገድ በማየት ላይ ነን። ኢትዮጵያ ግን ባለታሪክና ታላቅ አገር ናት። ያ ሁሉ ጀግና የተሰዋላት አገር በውርጋጥ የአረብ ቅጥረኞች የምትፈርስ አትሆንም። ግዳጃችንን ረስተን አሳልፈን ካልሰጠናት በስተቀር ዘረኛውን ኮሎኔል በዝምታ ተቀብለነውም አገር ሲያፈርስ በህዝብ ላይ ፍጅት ሲያካሂድ ልናልፍ አንችልም። እንኳን ልንደግፈው ቀርቶ ማለት ነው። ከኮለኮላቸው ባንዳና ከሃዲዎች ጋር በአንድ ላይ ጠራርገን መጣል ነው ግዳጃችን። የአገር ሽማግሌዎች፣ የሃይማኖት መሪዎች፣ ወላጆች እናት አባቶች ሁሉ ታሪክን ሳይውቁ ተደናግረው ለጥፋት የተሰለፉትን ሁሉ መክረው ገስጸው አውግዘው ገዝተው ማስቆም መቻል አለባቸው። ከአምባገነኖች ጫማ ስር ወድቀው ከሚቅለሰለሱ ከሃዲና ወራሪዎች ጎራ ያውጣል። በሕገ ወጥነት ያሰሯቸውም ሁሉ፣ የታገቱት ሁሉ፣ የፖለቲካ እስረኞች ሁሉም እንዲፈቱ የጋራ ድምጻችን ከአጥናፍ አጥናፍ ይሰማ። ድል ለኢትዮጵያ ሕዝብ ታሪካዊ አገር አድን ትግል። ድል ለኢትዮጵያዊነት። ኢትዮጵያን ለመታደግ ከያፓ ጎን እንሰለፍ።
ከይወታሰፋ ተዋይ ጠቅምም በነል እየቆሰቆሱን ለማይቀረው ትግል ለፍልሚያው አስነሱን። እንግዲህ ይብቃ ተነሱ ንነሳ ጠላት ከቤት ገብቶ ምንስ ከመያነሳ አው ቆመንም እናየው አዘን በመንገዱ ምንስ ከያነሱ ነው ምንስ እስኪወስዱ እባካችሁንኩ እንደ ዶሮ ቤት ውስጥ እንዳትታነቁ እንብዛም ዝምታ ለበግም አልበቻት አራት እግሯን አስረው በቢላ ዋፈጃት ስለዚህ አዎ ስለዚህ እናንተ ሀበሾች የኢትዮጵያ ሰዎች አማራ ኦሮሞ ትግሬና ሲዳሞች ጉራጌ ጋምቤላ ሽናሻ ቅማንቶች አረቢ ወላይታ ኢሮብና አገዎች ዲያቆናት ቀሳውስት አባገዳ ሼኮች ተማሪ መምህራን ላባደር ገበሮች እባካችሁ ንቁ እንደ ዶሮ ቤት ውስጥ እንዳትታነቁ በሬ ካራጁ ነው ሸላች ውጭ ቆሟል ወገኔ ነቃበል 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 ሰው እንዳውሬ ሆኖ ደም ጠጥቶ ታሟል አማራ ኦሮሞ አፋር ቤኒሻንጉል ሲዳማ ወላይታ ጎጥ ጎሳና ክልል አንዱ ካንደኛው ዘር የሚልቅ ይመስል ሐረሪ ሽናሻ ቅማንት አገው ስትል ደማጥንት ቆጥረህ በጎላት ታመጣ ይቺ ትልቅ አገር ቀረች ተበጥብጣ ታዲያ ቀልዱስ ቀልድ ይሁን መቼም አይመለስ ምሩ የትኛው ነው ለእናት ጥሪ መድረስ ታምም ያለው እርዱኝ ደግፉኝ እያለች እናት ስትለምን ጆሮ ዳባ ያለች ነፍስስ አፈር ቀምሳ ሲኦል በወረደች አው እናንተም እናንተም ዝሆን ጆሮ ሁሉ እናት ስትሰቃይ ከርስ የምትሞሉ አንድ ጊዜ አይደለም ሁለቴ ሞታችሁ አፈር ድሜ ብሉ አፈር ድሜ ጋጡ እኔ ምን ጨነቀኝ ከእናት ምድሬ በላይ ምን ጊዜም አይቆጨኝ የርሷ ወዳጅ እንጂ ወዳጄ የሚሆን ጠላቷም ማለኔ አው ጠላቷም ማለኔ አይይ ያውም እነንቶኔ ያውም እነንቶኔ እነት አጥዋይ ጠሬ ሳያልሙ ገዳይ ሳይገሉ ጎፈሬ አሬዳልኝ የበራሪያዎች ስንቀለሽ አውደልዳይ የአርባ መስነቀዞች የይስሙላ ታጋይ አረ ይብቃኝቴ ሕይወት ጭንቀት ታይም ልብ ያለው ልብ ይበል በሀገር ቀልድ የለም
መርጦና ጠንቀቅን ብሎ ነው መንግስት የተሰኘው ተቋም ሊታመን የሚችለው ህዝቡ ራሱ ፈቅዶ በመሰረተው ህገ መንግስት አማካኝነት የመረጣቸውን መሪዎች መቆጣጠር ሲችል ብቻ ነው በሌላ አገላለጽ በሁለቱ መካከል መተማመን የሚገኘው ህዝብ በፈቃዱ ራሱ ባዘጋጀው ህገ መንግስት መሰረት የመረጠውን መንግስት ራሱ ከስልጣን የማውረድ ኃይል ሲኖረው ብቻ ነው ይህ መሰረታዊ ሀቅ በታሪካችን እውን ሆኖ አያውቅም ባለመሆኑም የሀገራችን የፖለቲካ ስርዓት እስከዛሬ ድረስ ጥርጣሬን እንጂ መተማመንን ሁከትን እንጂ መረጋጋትን ሊያሰፍን የሚችል ሳይሆን ቀርቷል ጭቆናን እስራትን ግድያን ማሳደድንና ክህደትን ሁሉ የሚፈጽመው መንግስት የተባለው ተቋም ነው ለዚህ ሀቅ እንደ ማስረጃ የሚጠቀሰው ኢትዮጵያን ከድቶ የኮበለለው የደርግ መንግስት ነበር መንግስት የተሰኘው ተቋምና ህዝብ በመካከላቸው እምነት የሚባል ነገር ፈጥኖ አያውቅም በመሆኑም መንግስትን ማመን ቀብሮ ነው ብሎ ቢያማርር ህዝብ አይፈረድበትም አሁንማ ህዝብና መንግስት ብቻ ሳይሆኑ ህዝብ ለህዝብ እንኳን መተማመኑ እየተሟጠጠ ነው የዚህ ምክንያቱ የጎሳ ፖለቲካ አራማጆች ሀገሪቱን በመቆጣጠራቸው እንደሆነም አይካድም። በዜግነት ላይ ያተኮረ ኢትዮጵያዊነትንና በጎሳ ላይ የተመሰረተን ፖለቲካ አጣጥሞ የሚመራ ኃይል በመጥፋቱ የዜጎቿን መበጣበጥ ለሚፈልጉ የውስጥና የውጭ ኃይሎች የረጅም ጊዜ ህልማቸው እውን ሆኖላቸዋል። የሰሞኑ ግድያ መንስኤው ህዝብን ማዕከል ያላደረገ ብቻ ሳይሆን ከናካቴውም ህዝብን ሙሉ በሙሉ ያገለለ መሆኑን ጭምር ነው። ዛሬ በሀገራችን መተማመን በጥርጣሬ ተሰስቷል። ህዝብ ለህዝብ መተማመን እየቀነሰ ሁሉም ለጎሳውና ለጎጡ ማሰብን ስራዬ ጉዳይ ብሎ ተያይዞታል። በዜጎች መካከል መተማመን በመጥፋቱ ምክንያት የጋራ ጠላት የሆነባቸውን ጨቋኝ መንግስት በጋራ ሊያስወግዱ አይችሉም። ምናልባት በየፊናቸው አመጽ አካሂደው መንግስትን ማዳከም ቢሳካላቸውም እንኳን ዜጎች ሊስማሙ ባለመቻላቸው ምክንያት የሚስማማቸውን መንግስት በጋራ ሊመሰርቱ አልቻሉም። ይህ አባባል በዘፈቀደ የሚነገር ሳይሆን ላለፉት 58 ዓመታት በተደጋጋሚ የተከሰተ ሀቅ ነው። የ58 ዓመታት የሀገሪቱ ፖለቲካ ሂደት ይህንኑ ያረጋግጣል። ካለፈው ስህተት መማር አልተቻለም። ይህ ደግሞ ባለፈ ታሪክ እስረኞች ሆነን እንድንቀጥል ምክንያት ሆኖብናል። ያለፈ ታሪክ እስረኛ መሆን ደግሞ ለመጣይ ድላችን የሚስማማ ራዕይ እንዳናይ አድርጎናል። ያለፈው የጨለማ ጊዜ የመጪውን ብሩህ ተስፋ እንዳናይ አጨልሞብናል። በተከታታይ ሶስቱ ስርዓቶች በትግሉ ያስወገደ ህዝብ የሚስማማውን መንግስት በጋራ ለመመስረት አልተሳካለትም። ተስማምቶ ማፍረስ እንጂ ተባብሮ መገንባትን አላወቀበትም። በፍርሻው ላይ በሚፈጠረው ግርግር አጋጣሚውን ተጠቅመው የመንግስት ስልጣን በሚነጥቁ አምባገነኖች ሀገሪቱና ነዋሪዎቿ ሰለባዎች ሆነው ቀርተዋል። ለዚህ ሁሉ ችግር እንደ አይነተኛ ምክንያት ሆኖ የሚጠቀሰው የሀገርን ዘላቂ ጥቅም ከግል የፖለቲካ ድርጅት ጥቅም በላይ አሻግሮ ያለማየት ችግር ሆኗል። ለጊዜያዊ ስልጣን ማርኪያ መሽቀዳደም እንጂ ለሀገርና ህዝብ ዘላቂ ጥቅም የሚሰራ ጠርቶ የሚያስብ እንኳን አልተገኘም። በሹሙ የፖለቲካ ምህዳር ስልጣን እናገኝ ይሆናል ብለው የተኮለኮሉት ሁሉ ሰሞኑን በተፈጠረው ሁኔታ እንደተተኮሰበት ድኩላ ግራ ተጋብተው ደንዝተዋል። ቆይተውም ያመኑት ፈረስ ጣለ በደንደስ የሚል የታሪክ ጠባሳን ሸፍነው ይኖራሉ እስከ ኑሮ ድረስ። የሀገሪቱ ችግር መሰረታዊ ምክንያት ምን እንደሆነ ግራ የገባቸው አንዳንድ ተመልካቾች መንግስት ይቀየርልን የሚሉትን መፈክር ህዝብ ይቀየርልን ወደሚለው መፈክር እንደለወጡት ይነገራል። የቸገረው ገበሬ ለዘር ያስቀመጠውን ጥሬ ቆልቶ ይበላል እንደተባለው ሆነና ይህን ቢሉ አይፈረድባቸውም። ይግረማችሁ ተብሎ በአጋጣሚ ስልጣን ጉጉት ምክንያት የነበሩትን ድርጅት ማፍረስ እንደ አዲስ ሰሊጥ ተይዟል። የስልጣን ጉጉት ሀፍረትንና ይሉንታን ስለሚያጠፋ አይነ ህሊናውን ይጋርድበታል። ይህንን የህዝብ ትዝብት ደግሞ ማንም አፈጨውሌ ሊቋቋመው አይችልም። መንግስት በፈረሰ ቁጥር ተሽቀዳድሞ ስልጣን ለመያዝ መቋመጥ እንጂ ከህዝቡና ከሀገሪቱ ዘላቂ ጥቅም አኳያ የሚሆነውን ትልም ለመንደፍ የሚያበቃ ዝግጅት እውቀትና ፍላጎት አልነበረም። አሁንም ያው ሆኗል። የሚለዋወጡት ገዢዎች ሁሉ የስንና የቅርጽ ለውጥ ካልሆነ በስተቀር የይዘት ልዩነት የሚያመጡ አልሆነም። በበጎ ፈቃድ ብቻ ለሀገር የሚጠቅም ስራ የሚሰራ መንግስት ይገኛል ብሎ መመኘት ህዝብ ሳይመርጠው የሚመጣጠን መንግስት ማንነትን ካለመረዳት የሚመጣ አስተሳሰብ ነው። የሀገር መሪነት ስልጣን የሚመነጨው ከህዝብ መሆኑን ያለመረዳት ችግር አሁንም በሀገሪቱ የፖለቲካ አድማስ ላይ ሰፍኗል። ካለፈው የተሻለ ሳይሆን አይቀርም በሚል ቀቢጸ ተስፋ ውስጥ መግባት እጅና እግርን አስሮ በመቀመጥ አመጽን ማዳፈን ይሆናል። ህዝብ ራሱ በራሱ የራሱን አመጽ ማዳፈን ማለት አምባገነኖችና አስመሳይ የፖለቲካ ተዋናዮች የሀገሪቱን እድል በዘፈቀደ እንዲፈነጩበት መፍቀድ ማለት ነው። ዛሬ ሀገራችንን የቁም ስቃይ እያሳያት ያለው ቀንደኛው ምክንያት የኢህአዴግ ጎሳን መሰረት ያደረገው ፌዴራል መዋቅር ነው። የብሔር ተዋናይ ሁሉ እንዳሻው መፈንጨቱን ስለቀጠለ ነው። የአካባቢ መንግስታትና ብሔራዊ መንግስት ነኝ ብሎ አዲስ አበባ የተሰየመው ቡድን በዓላማና ግብ አይለያዩም ለማለት ቢያስችልም የኃይል ሚዛን አስመልክቶ ግን ያልተነጣጠነ በመሆኑ አንዱ ከሌላው ጋር አይን ላፈር በመባባል ላይ መሆናቸው ነው። ከዚህ አልፎ ተርፎ በመጠፋፋት ደረጃ በመድረሳቸው ጭምር ነው። ሌላው ይቅርና ራሳቸው በአንድ ላይ የጻፉትን ህገ መንግስት እንኳን ሊያከብሩት አልቻሉም። የስልጣን እርከንም ሆነ የመዋቅር ጠገግ በተቃርኖ የተወሳሰበና የተመሰቃቀለ በመሆኑ ኢትዮጵያ ሀገረ መንግስት የሆነች ሀገር ናት ማለት አይቻልም። አዲስ የሚመጣው ማንነቱና ምንነቱ በማያጠራጥር መልኩ በውል ሳይታወቅ ከሰማያት ሰማያት የገዘፈ ለልታ ማሰማት አዲስ መጪውን በቀጥታ ተስፋ እንዲማልድ ከማድረግ የተለየ ትርፍ አያመጣም። በጥገናዊ ለውጥ ላይ ለማተኮር ግን ግብአት ይሰጠዋል። ይህችን ስጦታም ለስልጣኑ እንዲያመቸው እያጣመመ ይጠቀምበታል። አሁን አብይ አህመድ የሚፈጽመው ይህንኑ ነው። ዛሬም እንደ ትናንቱ ህዝብና መንግስት ተማምነው የሚኖሩበት ድባብ የለም። ይልቁንም በአይነ ቁራኛ የተያዙ አንዱ ሌላውን የሚያጠፋበትን ሴራ በማውጠንጠን ላይ ይገኛሉ። የወቅቱ ሁኔታ ሊያስረዳ ይሞክረው ከእንግዲህ ወዲህ አንዱ ሌላውን እያታለለ የሚቀጥልበት መንገድ እየተዘጋ መሄዱን ነው። ሹሙና ተባባሪዎቹ ሰሞኑን የፈጸሙት ሴራ ስልጣናቸውን ከአደጋ ለማዳን የተጠቀሙበት ድርጊት ቢሆኑም አጋጣሚውን ተጠቅመው የአማራውን ህብረተሰብ እየተከታተሉ ለማጥፋት የማጥቂያ ድልደላ ሆኗቸዋል። ድሮንም ቢሆን ተጨንቀውበት ስላልነበር የህዝቡን መሰረታዊ ጥቅምና ፍላጎት ማዕከል ባደረገ ተግባር ላይ ይስተማራሉ የሚል ሰው የለም። መፈንቅለ መንግስት ወይም ኮዴታ አክሽን ብለው በማታለል የማወናበጃ ዘዴን ተጠቅመው በስልጣን ማጠናከሪያና ማቆያ ሂደት ላይ ርብርቦሹን ይቀጥልበታል። የሹሙን ስዕብና ምርቃኑን በማስቀረት ማን መሆኑን መስክሯል። የኖቤል የሰላም ሽልማት ይገባዋል ሲሉ የነበሩ ሁሉ አንገታቸውን ደፍተዋል። ሰሞኑን በተፈጠረው ተንኮል ምክንያት የብዙ ቤተሰብ ኑሮ እንዳልሆነ ሆኗል። ያያሌ ንጹሃን ህይወት ተቀጥፏል። የሹሞቹ አስተዳደር የሚጠረጥሯቸውን ዜጎች ሁሉ እያሳደደ ማጥፋቱን ቀጥሎበታል። የዜጎቹም ተስፋ ለወደፊቱ ድል ብርሃን ፈንጣቂ መሆኑ እየቀረ ሁሉም የገዛ ህይወቱን ባጭሩ የሚቀጭበትን መንገድ ምርጫው ለማድረግ ተገዷል። እንደ በሬ እየጎተተ ወደ ማረጃው ቄራ ከመሄድ ይልቅ ራሱን እየተከላከለ መስተወር ያለዚያም አጥፍቶ መጥፋትን ከመምረጥ ውሳኔ ላይ ይደርሳል። የዚህ ሁሉ ጠቅላላ ድምር ሀገሪቱን ለኪሳራ መዳረግ ነው። እርስ በርስ መጠፋፋትና መፋጀትን ያመጣው በስልጣን ላይ ያለው ብሔርተኛ ቡድን ነው። ህዝብ ሙሉ ተሳትፎ እንዳይኖረው የሚደረግ የፖለቲካ ስልት ያመጣው ሰበብ ነው። ዜጎቹን የበይ ተመልካች እያደረገ መሪዎቹን ግን እርስ በርሳቸው እንደ ውሻ ያናከታቸዋል። አምባገነኖች የሚገዙት ሀገር በጭንቀት ድባብ ሲወጠር ገዢዎች ውጥረቱን ለማስተንፈስ የሚጠቀሙት ብልሃት አስደንጋጭ ሁኔታ የተፈጠረ በማስመሰል የህዝቡን አቅጣጫ ሊያስለውጥ የሚችል ዘዴ ያዘጋጃሉ። ሹሞቹም የመፈንቅለ መንግስት ኩዴታ ተፈጥሮ አከሸፍ ነው የሚል ቲያትር ቢያሳዩም ቅሉ ህዝብ ግን ከቀልድ በስተቀር ምንም ዜጋ እንደ እውነት አልወሰደላቸውም፣ አላመናቸውም። ይልቁንም መንግስትን ማመን ቀብሮ ነው የሚለውን ይትባሃል አጠንክሮለታል። ሹሙ ወደ ስልጣን በመጣበት አካባቢ በተናገረው ማማለያ ሳቢያ ህዝቡ ግብታዊ ይሁንታ ያሳየው መሆኑ ባይካድም ውሎ አድሮ የነገሮቹን አካሄድ ከተገነዘበ በኋላ ግን ከትዝብት አልፎ አይን ላፈር ብሎታል፣ ነቅቶበታል። ያው ዘረኛ ወንጀለኛ መሆኑን አውቋል። በአንድ አመት የአፍላ ወራት ብዙ ተብሏል፣ ተሰምቷልም ታይቷልም። ጥቂት የማይባሉ ሁኔታዎች ተለዋውጠዋል። የህዝቡን ተስፋ ተመንጥቆ ነበር። ከጨለማ ወደ ብርሃን የሚያሸጋግረው መንገድ ግን ለህዝብ ዝግ ሆኖ ቆይቷል። የህዝብ ተሳትፎ እድል አላገኘም። ሹሙ እኔ ራሴ አሸጋግራቸዋለሁ ብሎ የህዝቡን ተሳትፎ በእንቢኝ ሸኝቷል። ዛሬ የተሰየሙብን ገዢዎች ጸረ ሀገር፣ ጸረ ዲሞክራሲ መሆናቸው በማያጠራጥር ደረጃ ተረጋግጧል ማለት እንችላለን። ኢትዮጵያን ከዘረኞች ጥፋት ለማዳን በጋራ እንታገል። ኢትዮጵያ ለዘላለም ትኖራለች።
ኢትዮጵያ ሀገሬ መከታ ጋሻይ ለኔ መመኪያ ነሽ ለልቤ መኩሪያዬ የሀገሬ ውበት እጅግ ደስ ያሰኛል ኢትዮጵያዊነቴ እኔን ያኮራኛል ወይዘሪት ኢትዮጵያ የሀገር እመቤት መልክሽ ደም ግባትሽ ደንቆታል ለፍተን
ሶስን አትበሉኝ ኢትዮጵያዊነቱ ልክ እንደ ጥንባው ወይ እንደ ሱርፍ እንደ ተጃረቄ ቡናና ሲጋራ ኋላ እንደመጣልም ሶስን አትበሉኝ ኢትዮጵያዊነቱን የሰውነቴን ግን ደምስ እንደሌለ እንደሚወልቅ ጨርቅ ኢትዮጵያዊነቱ ከቶም ሳይሆንም ሲያቆሙት የሚለቅ ካፈጣጠሬ እንጂ ኢትዮጵያዊነቴ ሱስ ሆኖኝም አውቅ በእናቴም በአባቴ በአስቅድማቴ በቅምማቴ ወይንም እንጀላቴ ሱስ ነው አትበሉኝ ነቢዩ መሐመድ ሰላም በላቸው ላይ ስፈን ጥምብሎ አሉ ዘረኝነት ግምሽታ የሚያጠፋ የተኩት አለማወቅ ጃሊ አቤቱ ፈጣሪ በድማሮ ሂሳብ የተጎነጎኑ ምላስ ተከራይተው የሚያመሰግኑ እሳት የሚያስነሱ ፍም የሚያዘግኑ ከሃዲ ምሁራን አገራው ላይ ዘንበው ያለምንም ጥይት በፈቶ ተማርከው ለዘረኛ ስራት ጋሻና ዘብ ሆነው ኢትዮጵያዊነቱ ሱስ ነው ብለው ይሉኛል በሆድ ተንበርክከው አቤት ይቺ ሀገር በካሃዲ ምሁር ባድርባይ በባንዳ ልጆቿን ትገብር ታሪኳን ታበላሽ በቁመቷ አቤት ይቺ ሀገር አልላቀቅ ያላት መከራና ጣጣ ይሻልን ስትጠብቅ ይብስ እየመጣ አቤቹ ብልጣ ብልጥ ሲውል ኢትዮጵያዊ ሲያደርግን በዘር ሲሞች ኢትዮጵያዊ አፈር ዘር አይጠይቅ አይጮህ አይናገር እኮ ሶስኖ አትበሉኝ ኢትዮጵያዊነቱ ገራባ እንደሚያስጥም ልክ እንደ ጥንባው ወይ እንደ ሱር ሱስ ዘረኝነት እንጂ ሱሶ የተላወሰ ትላንት ቆሞ ስንዛሬ የተመለሰ ዘረኝነት እንጂ ሱሶ ነው የሚያዛጋ እላይታች የሚያደርግ የሚፈነቃቀል የሚፈራርሰውን ዘወትር ፍለጋ ዘረኝነት እንጂ ሱሶ ነው እየመራ ያስጨበጣ ጠና ቆንጀራ ገገራ ዘረኝነት እንጂ ሱስ ሆነ የነገሰ እናት እያማጠች ጎጆ በላዋ ላይ በግት ያፈረሰ ዘረኝነት እንጂ ሱስ ሆነ የናጠ ያፈነቃቀለ ለረሃብ ለቸነፈር አጋልጦ የሰጠ ዘር መርጦ ያስገደለ አንገት ያስቆረጠ ኤዲያ እናንተ ስኑ አትበሉኝ ኢትዮጵያዊነቱ ለክነ ጥባሁ ወይ እንደ ሱረቱ ስኑ አትበሉኝ ለክ እንደ ጠጃርቄ ቡናና ሲጋራ ፋራ እንደመጣልም ስኑ አትበሉኝ ኢትዮጵያዊነቴን የሰውነቴን ግን ደሜው እንደሌለ እንደሚወልቅ ጨርቅ ኢትዮጵያዊነቱ ከቶም ሳይሆንም ሊያስ ያቆሙት የሚለቅ ተፈጣሪ እንጂ ኢትዮጵያዊነቴ ስሆነኝማ አውቅ በእናቴም በአባቴ በአያት ቅድመ አያቴ በቅምም አያቴ ወይ በምንጀላቴ ሱስ ነው አትበሉኝ ሱስ ሱስ ነው አትበሉኝ
መፍትሄው ህዝባዊ መንግስት መመስረት ብቻ ነው። ለኢትዮጵያ ውስብስብና ከባድ የፖለቲካ ችግሮች መፍትሄ ሊገኝ የሚችለው በጋራ ጥረትና ህብረት ነው ስንል ቆይተናል። የተለያዩ አስተሳሰቦች በጥሞናና በሰላም ተበራይተው የብዙሃኑ ድምጽ ውሳኔ ሆኖ እንዲቀጥልና የሽግግሩ ሂደት ወደ ሽግግር መንግስት መስረታ አምርቶ ህዝባዊ መንግስት ማቋቋም ይሻላል በሚል ነበር። ሐሳቦች አንድ ወጥ ይሆኑ ማለት ሳይሆን የተለያዩ አስተሳሰቦች ይስተናገዱ ነው መልእክቱ። የአንድ ቡድን ወይም ድርጅት ሐሳብና ፍላጎት ብቻ የበላይነትን ይያዝ ብሎ መነሳቱ ከስህተትም በላይ ነው ማለታችን ነው። የሽግግር ሂደት ያልነውን ተቃዋሚዎች ፈልተዋል። ከዚህ በፊት ኦነግ ይህን እንደሚደግፍ የገለጸ ሲሆን ዛሬ ደግሞ ከሌሎች የኦሮሞ ቡድኖች ጋር ሆኖ ባወጣው ኢ ታሪካዊና ጸረ ሐቅ የሆነ መግለጫ የሽግግር ሂደት ጎጂ በመሆኑ አገዛዙ በሚያዘጋጀው ምርጫ መሳተፍ ነው መፍትሄው ብሎ መደምድሟል። የሽግግር ሂደትን የመንጫ አባወራዎቹም ሆኑ ባዕዳን ለምን እንደሚቃወሙ ምስጢር አይደለም። የህዝብን ስልጣን ተጻረው የግል ጥቅማቸውንና ስልጣንን ሊያስጠብቁ ስለሚሹ መሆኑን ማንንም አያጣውም። በኢትዮጵያ ብሔራዊ ህዝባዊ መንግስት ከተመሰረተ የበላይነቱን የሚይዘው ህዝብ እንጂ ጥቂቶች ጨቋኞች አይሆኑም። የኦሮሞ ቡድኖቹን የጋራ መግለጫ ያነበበው ግለሰብ ከእስር ያስፈታው የኢትዮጵያ ህዝብ መሆኑን ክዶ ወደ ጎጡ ተመልሶ የነፍሰ ገዳዮቹ ጠበቃ ሆኗል። በቡራዩ መረን የለቀቁ የኦሮሞ ተወላጆች በንጹህ ህዝብ ላይ ፍጅት የፈጸሙ መሆናቸውን በመካድ በቡራዩ የአንድ የኦሮሞ ህፃን ተገደለ ንብረት ተዘረፈ ወዘተ በሚል አመቺ ታሪክ ማነብነብ የመረጡት እነዚህ ቡድኖች አዲስ አበባንም የእኛ የሚለውን ከታሪክ የተጣላ ልፈፋቸውንም ቀጥለውበታል። ለነገሩ ይህን ሁሉ በሽግግር አገር አቀፋዊ ጉባኤ አንስተው የሌሎችንም አቋም አዳምጠው መፍትሄና ሐቁ ሊፈለግ በተቻለ ነበር። ግን ከወዲሁ በሐቅ እንደሚሸነፉ በማወቃቸው ባለ አገዛዝ ስር ያሸንፈናል ቃናቸውና ማስፈራሪያው ዛቻቸው ሊደመጥ ተችሏል። ምንም እንኳን የኢትዮጵያ ጣላቶች ከወደ አሜሪካ ኢትዮጵያ በ2030 ተፈርሳለች ቢሉም ይህን ቀሸታቸውን ማጀብና አገራችንን ለማፍረስ መፍጨርጨሩ የሚያዋጣ አይደለም። አዲስ አበባ የመላ ኢትዮጵያውያን ከተማ እንጂ ታሪክም ሆነ የዛሬ የህዝብ ብዛት የአንድ ብሔር ከቶም አያደርጋትም። ኢትዮጵያም በቀላሉ የምትፈርስ ባለመሆኗ እንደመጀመሪያ ልጅ በጉጉት የሚጠብቁት ግንጠላ መቼም እውን እንደማይሆን ተረድተው ይልቁንስ የህዝብ ልቅትን ከመጋበዝ ቢቆጠቡ የሚሻል ይሆናል። የመንጫ አገዛዝ ሊባል የሚገባው ይኸው ብዙ ሺህ አገር ወዳድ ወጣቶችን አፍሶ ከ1200 በላይዎቹን ደግሞ ወደ ቂሊንጦ አግዟል። በጋምቤላም ብዙ ዜጎችን ገድሎ በጌዲዮ ወዘተ ወደ ሚሊዮኖች አፈናቅሏል። ሊዋሹ እንደቃጡት የተያዙት ዘራፊዎችና ጫትቃሚዎች ሺሻ አጫሾች ደግሞ ከመቼ ወዲያ ነው ጫት መቃምና ሺሻ ማጨስ ህገወጥ የተባለው? ሳይሆኑ የጠባቦችና ነፍሰ ገዳዮችን መንጋ የተቃወሙና የሀገራችንን ሰንደቅ ዓላማ ያስከበሩ ጀግኖች ኢትዮጵያውያን ናቸው። ያብዬን ለምዬ የሌባይነ ደረቅ ለፈፋ የሚያዋጣ አይደለም። በሹሞቹ የተሰበሰቡት የኦሮሞ ቡድኖች መሪዎች ከጥንቱ እንገንጠልና ጸረ አማራ ጸረ ኢትዮጵያ ቋም ቅንጣትም ፈቀቅ አላሉም። መርዘኛውን የወያኔ የጎጥ ፌዴራሊዝምና ህግ የሚደግፉትም ለዚህ ነው። ይህንንም እንደገና ሁሉ ተወያይቶ ይወነስንበታል እንጂ ህገ ወያኔ ከተነካ ወዮላችሁ አያዋጣም። ጀግንነት የኢትዮጵያ ህዝብ መለያ ነው። ብረት አንስቶ ትግሉ ደግሞ የህዝብ እንጂ እስከዛሬ ይህ ነው የሚባል የጦር ሜዳ ድል ያላስመዘገቡት የግል ሀብት አይደለም። ህዝብን በንቀት ማየትና ማስቆጣት የሚበጅ አልሆነም አይደለምም። ህዝብን ከውሳኔ አግሎ የቡድንና የብሔርን የበላይነትን እናሰፍናለን ብሎ ማሰብም ቅዠት ነው። የወያኔ የበላይነትን የታገለው ህዝብ የተተኪ ዘረኝነትና ጠባብነትንም አምሮ እንደሚታገል የሚታወቅ ነው። የሽግግር ሂደት ያልነው ያለውን አለመግባባት በመካድ ሳይሆን ከግምት አስገብቶ የስምምነትና የሰላምን መፍትሄ ለማስቀደም ነው። የጉልበት ከሆነማ የቃላት ጋጋታና አልሞ መተኮስ ለየቀል ናቸው። እየተስተዋለ ብሎ መምከሪያው ጊዜ መጥቷል። ያለውን ሁኔታ የአህያ እርሻ ሊያደርጉት የሚቃጡትን ሁሉ አደብ ግዙ እንላቸዋለን። አያያዛቸው አያምርም ስንል ከመጀመሪያው የተናገርነው የነገሮችን ሂደት ውስጥ ምስጢርና ምንም ምን እንደተሸረበብንም ስላወቅን ነው። ሁሉ ኃይሎች ይምጡ የሚለው ባዶ ዲስኩር መሆኑን የተረዳነው ሹሙን ለቦታው ያበቁት ባዕዳን ኢሃፓ እንዳይመጣ ማለታቸውን ስላወቅን ነው። ከሹሙ ጋር ሊያብሩ የተነሱትም ቀደም ካለ ጊዜ ጀምሮ ውስጥ ለውስጥ የጀመሩትን ግንኙነትም አላየንም ስላልን ነው። ቡራዩን በስም ጥቆማ ባናነሳም የሜንጫው መንጋ ሲሰባሰብ ቡራዩና መሰል ጭፍጨፋዎች እንደሚመጡ አይቀሬ ነው ያልነው ነው። ገሎ በተገላቢጦሽ ተፈጀን ብሎ መግለጫ ሳያፍሩ ማንበልበል ደግሞ አሳፋሪ ነው እንላለን። ወጣቶችን ባሉታዊ ቀስቅሰው ንጹህ ህዝብን ያስፈጁ ተፈጀን ብለው መቅጠፍ ሳይሆን ልፈፋችንና የጥላቻ ሰበካችን ስህተት ነበር ብለው ከህዝብ ይቅርታ መጠየቅ ይገባቸው ነበር። በበኩላችን አንድም ኢትዮጵያዊ በግፍ ሲገደል ሲፈናቀል ተቃዋሚዎች ነንና ተበደልን ካሉ በደላቸውን ባዳመጥንና ከጎናቸው በቆምን ነበር። አቁይን ነገር ከተባለ ግን አገዛዝ በተቀየረ ቁጥር ከገዢዎች ስር ተሰልፎ መገኘት እስኪመቱና እስኪባረሩ ድረስ የነሱ መለያ ነው ማለት እንችላለን። ሹሞቹ ያለው ኢሃፓ አንድና አንድ ብቻ መሆኑን ቢያውቁም ኢሃፓ ስለሚጎረብጣቸው አግለውት ከድርጅቱ የወጡትን የታሪክ አተላዎች መሰብሰቡን መርጠዋል። ለአገዛዙ ከሰገዱት አራት ማፈሪያዎች ውጪ ቀደም ብሎ በደርግ ጊዜ አንጃ የነበሩ ማሪኝ አብዮቴ ብለው በክህደት ስንቱን ያስጨረሱ ለመለስ ዜናዊ ያደሩ ካህዲዎች፣ በታኞችና ማፈሪያዎች ሁሉ ከያሉበት ከአሜሪካ እስከ ኡጋንዳ እየተጠሩና በድርጅታችን ስም በአዲስ አበባ ስብሰባ ሊያደርጉና ኢሃፓንን ሊሉም እቅድ ተይዞላቸዋል። በመለስ ዜናዊ ጊዜ ይህን አይነት ሴራ ያከሸፍን ሲሆን አሁንም አባላት ደጋፊዎችና ህዝብ ይህንንም ሙከራ ድባቅ እንደሚመታው ጥርጥር የለንም። አንጃዎቹና ሌሎቹም የሹሞቹን ሰበካ በማስተጋባት ድርጅቶች በስተዋልና ይጨፍለቁ ቢሉም ይህ አቋም ጸረ ዴሞክራሲ መሆኑን ደግመን ልናስረዳቸው እንፈልጋለን። ዜጎች በፈለጉት የመደራጀት መብት አላቸው፣ በፈለጉትም ብዛት። የሚከስሙት በግድ ተዋሃዱ ተጨፍለቁ በሚል እዝ ሳይሆን ህዝብ ድጋፍ ሲነሳቸውና ሲተኑ ብቻ ነው። በመርሃ ግብር የሚስማሙት ደግሞ መዋሃድ ምርጫቸውና መብታቸውም ነው። ውሃና ዘይትን በችኮላ ለመደባለቅ መነሳቱ ደግሞ መዘዙ ብዙ እንደሚሆን ያየነው ነው። ባውቅላችኋለው መደንገግ መለፍለፉ ቢያከትምና ያሸነፉ መስሏቸው መክለፍለፍ የጀመሩትም አሲዳም ዘረኞችና የስልጣን ጥመኞች የህዝብን ፍላጎትና ድምጽ ማክበር ቢጀምሩ ለሁሉም ይበጃል እንላለን። ለዚህም ነው ከጎዳና ዙሪት ለመውጣት የሽግግር ሂደት የምንለው። ሊያጠፋ ባደረሰው የወያኔ ቦይ መፍሰሱ ምንም ስርየት አያስገኝልንም። በአሜሪካም በአስመራም በአቡዳቢም የተደረጉ የምስጢር ውይይቶች ሌላ መንገድን አሳይተው ሊሆን ቢችል እንኳ በእስርና ግድያ ህዝብ የማይፈልገውን አማራጭ በላዩ መጫን ከቶም አይቻልም። የተዘጋጀው የውስጥ ለውስጥ የስልጣን ክፍፍልና እነማንን ማግለል ማጥቃት የሚለውን እቅድ ተጠቂዎቹ በዝምታ የሚያዩት እንደማይሆን ማወቅም ተገቢ ይሆናል። ሁሌም ህዝብ ትከሻውን ለቀንበር አይሰጥም። የተያዘው ጎዳና ደግሞ ኢትዮጵያዊነትን ሊያደባይ መሆኑን ህዝብ ከወዲሁ አውቆታልና የሚታገለው ነው። የተናቀው ህዝብም ምርጦች ነን ላሉት ደንፊዎች ትግል ሌላ ጉራ ሌላ ሊላቸው ቆርጧል። ለዚህም ነው ወደማይሆነውና ወደማይበጀው ከመታጠፉ በፊት በሽግግር ሂደት የአህያ እርሻ ያረጋችሁትን እናስተካክለው የምንላቸው። ጆሮ ያለው ይስማ። ወያኔ ትግላችን ተፋፍሞ ይቀጥል። ጊዜያዊ ህዝባዊ መንግስት ባስቸኳይ። ዘረኝነት ይውደም። ኢትዮጵያ ለዘላለም ትኖራለች።
I'm not going to be able to do that.